ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር እሁድ ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምዕመናንና የአገር ጎብኚዎች በዕለቱ በሚነበበው ቅዱስ ወንጌል ላይ ተመስርተው አስተንትኖ እንደሚያደርጉ ይታወቃል። በዚህ መሠረት በትላንትናው ዕለት በላቲን የሥርዓተ አምልኮ አቆጣጠር ደንብ መሠረት ከማርቆስ ወንጌል ከምዕራፍ 1 ከቁጥር 21 እስከ 39 ተወስዶ በተነበበው የመጽሐፍ ቅዱስ ክፍል ላይ ተመርኩዘው ባደረጉት አስተንትኖ እንደገለጹት ኢየሱስ በየመንገዱ የሚያገኛቸውን ሰዎች እምነት እያነቃቃ ከበሽታቸው እየፈወሳቸው በየመንገዱ ይዘዋወር ነበር ብለዋል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት በቅዱስ ጴጥሮስ አደባባይ ያደረጉትን አስተንትኖ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. Il Vangelo di questa domenica prosegue la descrizione di una giornata di Gesù a Cafarnao, un sabato, festa settimanale per gli ebrei. Questa volta l'Evangelista Marco mette in risalto il rapporto tra l'attività taumaturgica di Gesù e il risveglio della fede nelle persone che incontra.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? በዛሬው ለተሰንበት የተነበበልን ቅዱስ ወንጌል የማርቆስ ወንጌል ከምዕራፍ 1 ከቁጥር 21 እስከ 39 ማለታቸው ነው። ኢየሱስ ወደ ቀፍረናሆም መሄዱን የአይሁዳውያን ሳምንታዊ በዓል በሚከበርበት በሰንበት ቀን ኢየሱስ ያከናወናቸውን ድርጊቶች ይዘረዝራል። በዚህ ጊዜ ወንጌላዊ ማርቆስ ኢየሱስ የመፈወስ ተግባርንና ኢየሱስን በተገናኙ ሰዎች መካከል ያለውን እምነት በማጉላት ያሳየናል። በርግጥ ኢየሱስ ሁሉንም አይነት በሽታዎች በመፈወስ ኢየሱስ የሕዝቡን እምነት ማነቃቃት ፈልጎ ነበር። በወቅቱ ኢየሱስ በቀፍረናውም ያደረገው ቆይታ የጀመረው የስምዖንን አማት በመፈወስ ነበር። አካላዊ ስቃይ የገጠማቸውንና የመንፈስ ጭንቀት ያደረባቸውን ሰዎች የኢየሱስ ተልእኮን በቃላትና በተግባር መሳካቱን በመግለጽ የሚያድንና የሚያጽናና መሆኑን በማሳየት ይህም ክስተት እጅግ አስፈላጊ መሆኑን ይገልጻል። ኢየሱስ በአንድ ሕክምና የሚሰጥበት የመመርመሪያ ክፍል ውስጥ ገብቶ ለማዳን አልመጣም። ኢየሱስ አንድ ገለልተኛ የሆነ ሕክምና በሚሰጥበት የመመርመሪያ ክፍል ውስጥ ገብቶ ለመስበክ አልመጣም። በሕዝቡ መካከል ነበር እንጂ በብዙሃኑ መካከል ነበር የተገኘው። ኢየሱስ በዚህ ምድር ላይ በነበረበት ወቅት አብዛኛውን ሕይወቱን ያሳለፈው በመንገድ ላይ በሕዝቦች መካከል ወንጌልን በመስበክ አካላዊና መንፈሳዊ የሆኑ ቁስሎችን በመፈወስ እንደነበረ እናስታውሳለን። ይህ ሕዝብ በተደጋጋሚ በመከራ ውስጥ የኖረ መሆኑን ቅዱስ ወንጌል በተደጋጋሚ ይናገራል። በብዙ መከራዎች፣ ችግሮችና እንግልቶች ውስጥ ስቃይ ውስጥ ገብቶ የነበረ ሕዝብ ነበር። በዚህ መከራ ውስጥ የሚገኙ ሰዎች ነፃ ለማውጣት ብቃት ያለው ኃይል ያስፈልጋል። ነፃ የማውጣትና አዳሽ የሆነ ኃይል የሚሰጥ ኢየሱስ ብቻ ነው። በዚህም ምክንያት ነው እንግዲህ እስከ ማምሻው ድረስ ኢየሱስ በሕዝቡ መካከል በመሆን ያንን የሰንበት ቀን ያጠናቀቀው። በዚሁ መልኩ ነው ሰዎችን እየፈወሰ የኖረው። ከዚያም በኋላ ደግሞ ኢየሱስ ምን ሠራ? በማለዳም ገና ጎህ ሳይቀድ ኢየሱስ ተነስቶ ከቤት ወጣ። ወደ አንድ ገለልተኛ ስፍራ ሄዶ ይጸልይ ጀመረ። ኢየሱስ ይጸልያል። በዚህ መንገድ የራሱንና ተልእኮውን ወደ ታሪካዊ ራእይ ይቀይረዋል። ይህም የእርሱ ተአምራቶችና የእሱ ተአማኒነት ያለው ኃይል ከየት እንደመጣ ቁልጭ አድርጎ ያሳያል። እንዲያውም ተአምራት ለእምነት ምላሽ እንዲሰጡ የሚጋብዙ ምልክቶች ናቸው። ሁልጊዜ እርሱ የሚያስተላልፋቸው ቃላትን የሚያመለክቱ ምልክቶች ናቸው። በቃላትና በተግባር በመገለጽ በርሱ ላይ ያለንን እምነት በድጋሚ እንዲያንሰራራ ያደርጋሉ። በክርስቶስ መለኮታዊ ኃይል ጸጋ ማካይነት መንፈሳዊ ለውጥ ማምጣት ያስችላሉ። በዛሬው ዕለት የተነበበው ቅዱስ ወንጌል የተደመደመው ኢየሱስ የእግዚአብሔርን መንግሥት ለማወጅ የሚያመች ተገቢ ስፍራ መንገድ ላይ መሆኑን በመግለጽ ነው። ደቀ መዛሙርቱ እርሱን ሊፈልጉትና መልሰው ወደ ከተማ ሊያመጡት ይፈልጉት ነበር። ኢየሱስ ለእነዚህ ደቀ መዛሙርቱ ምን ብሎ ነበር የመለሰው? እርሱም ከዚህ ተነስተን በአቅራቢያ ወዳሉ መንደሮች እንሂድ፣ እዚያም ልስበክ፣ የመጣሁት ለዚሁ ነውና አላቸው። የማርቆስ ወንጌል ምዕራፍ 1 ቁጥር 38 ላይ እንደተጠቀሰው ይህ የእግዚአብሔር ልጅ መንገድና የእርሱ ደቀ መዛሙርት መንገድ ነው። ይህም መንገድ እያንዳንዱ ክርስቲያን መንገድ ሊሆን ይገባል። መንገድ የወንጌል ምስጢራዊ አዋጅ የሚነገርበት ስፍራ እንደመሆኑ የቤተ ክርስቲያን ተልእኮ መሄድ የሚል ምልክትን መከተል ይኖርበታል። ቤተ ክርስቲያን የሕዝቡን ንቅናቄ እየተመለከተች አብራ መጓዝ ይኖርባታል እንጂ ቀጥ ብላ መቆም በፍጹም አይገባትም። ለመንፈስ ቅዱስ ድምፃችንን ራሳችንን ክፍት እናደርግ። የሕዝቡን ነፍሶችና አካላት ሐኪም የሆነው ኢየሱስ የፈወሰው ቃላትን ሁሉ ለማምጣት ቤተ ክርስቲያንን በሕዝቡ ውስጥ ድንኳኗን ሙሉ በሙሉ እንድታሰፋና እንድትተክል የሚያስችላትን የመንፈስ ቅዱስ ድምፅ በየቀኑ ለመስማት ቤተ ክርስቲያን ራሷን ክፍት ማድረግ ትችል ዘንድ እመቤታችን ቅድስት ድንግል ማርያም ትርዳን፣ በአማላጅነቷም ትጠብቀን። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና አገር ጎብኚዎች በዕለቱ ቅዱስ ወንጌል ላይ ተመስርተው ያደረጉትን አስተንትኖ ሙሉ ይዘቱን ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና አገር ጎብኚዎች በዕለቱ ቅዱስ ወንጌል ላይ ተመርኩዘው ካደረጉት አስተንትኖ በመቀጠል በካቶሊክ ቤተ ክርስቲያን ከፍተኛ ትኩረት ከሚሰጣቸው ጸሎቶች መካከል አንዱ የሆነውን መልአኩ ገብርኤል ማርያምን ያበሰረበትን ጸሎት ከምዕመናን ጋር በመቀባበል ከደገሙ በኋላ ዘወትር እሁድ የሚያደርጉትን መልእክት ማስተላለፍ የጀመሩት እንደ ጎርጎሮሳውያኑ የቀን አቆጣጠር በ1945 ዓ.ም በጀርመን አገር ሄርስበርግ በሚባልበት ስፍራ በነበረው የናዚ የእስረኞች ማጎሪያ ጣቢያ ይኖር የነበረ ቴርዚዮ ኦሌቬሊ የሚባል ወጣት በዚያው የናዚ እስረኞች ማጎሪያ ጣቢያ ለፈጸመው መልካም ገድል የተነሳ የብጽህና ማዕረግ እንደተሰጠው ቅዱስነታቸው ገልጸዋል። እርሱ በወቅቱ ገና በጣም ወጣት የነበረ ሰው ቢሆንም በተለያዩ ምክንያቶች ለደከሙ ሰዎች የክርስቶስን ፍቅር በመስበክ ተስፋ ለቆረጡ ሰዎች የተስፋን ዘር በመዝራት በዚያው በእስር ላይ በነበሩ ሰዎች መካከል የወንድማማችነትን መንፈስ በመፍጠር በስቃይ ውስጥ ይገኙ ለነበሩ ሰዎች ተስፋ እንዲያደርጉ በማስተማር በአሁኑ ዘመን ለሚገኙ ወጣቶች በአብነት የሚጠቀሱ ምስክርነትን በመፈጸሙ ለእነዚህና እነዚህን ለመሳሰሉ እርሱ በወቅቱ ለፈጸማቸው ትላልቅ ገድሎች የተነሳ ይህ የብጽህና ማዕረግ እንደተሰጠው ቅዱስነታቸው አክለው ገልጸዋል። በመቀጠልም የሕይወት ወንጌል ለዓለም ደስታ በሚል መሪ ቃል በጣሊያን የተከበረውን የሕይወት ቀን ለማክበር በዚያው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን መልእክት ማስተላለፋቸውን ለመረዳት ተችሏል። ቅዱስነታቸው በወቅቱ የሕይወት ወንጌል ለዓለም ደስታ በሚል መሪ ቃል የተከበረውን የሕይወት ቀን ለማክበር በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ በዕለቱ የተገኙ ምዕመናን በቁጥር በጣም አናሳ መሆናቸውን ከጠቀሱ በኋላ በቁጥር የማነሳቸው ጉዳይ በጣም እንደሚያሳስባቸው ቅዱስነታቸው አክለው ገልጸዋል። ምክንያቱም አሉ ቅዱስነታቸው፣ ምክንያቱም በአሁኑ ወቅት በዓለማችን በጣም በብዙ ሺህ የሚቆጠሩ የጦር መሳሪያዎች በሚመረቱበት በአሁኑ ወቅት የሰው ልጆች ሕይወትን የሚቃረኑ ሕግጋት በሚጸድቁበት በአሁኑ ወቅት በየቀኑ የሰው ልጆች ሕይወት እንደ ዋዛ በሚቀጠፍበት በአሁኑ ወቅት ይህንን በመቃወም በተቃራኒው ደግሞ የሰው ልጆች ሕይወት ክቡር መሆኑን ለማስረዳት የሚደረገው እንቅስቃሴ የሚደግፉ ሰዎች በጣም ጥቂት መሆናቸው እንደሚያሳስባቸው ቅዱስነታቸው ጨምረው ገልጸዋል። እባካችሁን የዓለም ሕዝብ ለዚህ አሳሳቢ ጉዳይ በንቃት ተገቢውን ምላሽ ይሰጥ ዘንድ መጸለይ ይገባል ብለዋል ቅዱስነታቸው። በቅርቡ ሳይክሎን በተባለ አውሎ ንፋስ ምክንያት በማዳጋስካር ሕይወታቸውን ላጡና የአደጋው ሰለባ ለሆኑ ሰዎች ሐዘናቸውን እንደሚጋሩና በጸሎት ከእነርሱ ጋር በመሆን እግዚአብሔር መጽናናቱንና ብርታቱን ይሰጣቸው ዘንድ እንደሚማጸኑም ቅዱስነታቸው በወቅቱ ገልጸዋል። ቅዱስነታቸው በመቀጠልም በአሁኑ ወቅት በተለያዩ የዓለማችን ክፍሎች እየተከሰቱ በሚገኙ ግጭቶች ሳቢያ እየተሰቃዩ የሚገኙ ወገኖቻችንን ለማስታወስ በመጪው የካቲት 16 2010 ዓ.ም በዓለም አቀፍ ደረጃ የጾምና የጸሎት ቀን እንዲሆን ማወጃቸው የተገለጸ ሲሆን በዚህም የጾምና የጸሎት ቀን በአሁኑ ወቅት በኮንጎ ዲሞክራቲክ ሪፐብሊክና በደቡብ ሱዳን በቀጣይነት በመካሄድ ላይ ባሉ ግጭቶች ሳቢያ የበርካታ ሰዎች ነፍሶች እንደ ዋዛ እየጠፉ በመሆናቸው ብዙዎቹም ደግሞ ለችግር እየተዳረጉ በመሆናቸው የተነሳ ለየት ባለ ሁኔታ ለእነዚህ ሀገራት ጸሎት እንዲደረግ ቅዱስነታቸው ጥሪ አቅርበዋል። ክርስቲያን ያልሆናችሁ ወንድሞቼና እህቶቼ ለዚህ ለሰላም በምናደርገው ጸሎት ላይ ትሳተፉ ዘንድ ጥሪዬን አቀርባለሁ ያሉት ቅዱስነታቸው ሰላም የጋራ ጉዳያችን በመሆኑ የተነሳ ሁላችንም በኅብረት ጸሎታችንን ወደ እግዚአብሔር ማቅረብ ይገባናል ብለዋል። ሰማያዊ የሆነ አባታችን የልጆቹን የጭቆናና የጭንቀት ድምፅ ሁልጊዜም ቢሆን እንደሚሰማ የገለጹት ቅዱስነታቸው ልባቸው የተሰበረውን ይፈውሳል፣ ቁስላቸውንም ይጠግናል ካሉ በኋላ እኛም ብንሆን የእነዚህን በጦርነትና በሥቃይ ውስጥ የሚገኙ ወገኖቻችንን ጩኸት በመስማት እያንዳንዳችን በሕሊናችን ውስጥ ሰላም ይሰፍን ዘንድ እኔ ምን አስተዋጽኦ ማድረግ እችላለሁ የሚለውን ጥያቄ መጠየቅ እንደሚገባ ቅዱስነታቸው ገልጸው በእርግጥ የእያንዳንዳችን ጸሎት አስፈላጊ ቢሆንም መጸለይ ብቻ ግን በቂ አይደለም። እያንዳንዳችን ማንኛውንም አይነት ግጭቶች ለማስወገድ የራሳችንን ጥረት ማድረግ ይገባናል ካሉ በኋላ ቡራኬን ሰጥተው ለዕለቱ የነበረውን ዝግጅት አጠናቀዋል።